ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 16 2011 ዓመተ ምህረት ዝግጅታችን ጀመረ። በምሽቱ በወቅቱ የኢትዮጵያ ሁኔታ ላይ ምሁራን ይነጋገራሉ።
የአደግ አባል ድርጅቶች ናቸው የሚባሉት በተለያየ ደረጃ ህዝቡን የማጋጨት ውስጥ የገቡ ይመስለኛል። በአንድ በኩል እንግዲህ ለውጡ ላይም ኢህአዴግ እንደ ድርጅት ስምምነት ያለው አይመስልም።
ጉዳዮችን ተገቢ ክብደት ሰጥቶ የውስጥ ምርጫቸው ምንድን ነው ብሎ ወደ ውስጥ ጠለቅ ብሎ አይቶ ከመመርመር ይልቅ ውጫዊ ምክንያትና ውጫዊ ኃይል እየተፈለገ እደ ራሳችን እያካለን እንዳይሆን ነው የሚሰጋው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና የመጀመሪያው ተናጋሪ ነበሩ። የተከተሉት ደግሞ ዶክተር መሐሪ ረዳኢ እዚያው በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ይዘናቸዋል፣ ይነጋገራሉ። አዳምጧቸው። ፕሮዲውሰሩ ደሳለኝ መኮንን ነው። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ በለገጣፎ በተካሄደው ህገወጥ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ ማዘዛቸው ተገልጿል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው አሁን ማምሻውን ለአሜሪካ ድምፅ እንዳብራሩት ግብረ ኃይሉ በጥቂት ቀናት ውስጥ ወደ ስፍራው ያመራል። የግብረ ኃይሉ መሰማራት በሂደቱ ውስጥ ጉድለቶች ካሉ የክልሉ መንግስት እንዲፈትሻቸው እድል ይሰጣል ብለዋል ባለስልጣኑ። ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊው ጋር የተደረገውን ዝርዝር ቃለ መጠይቅ የያዘ ዘገባ በቀጣይ ቀናት ዝግጅት ይዘን እንመለሳለን። ቀጣዩ የኢትዮጵያ ምርጫ በተያዘለት የጊዜ ሰሌዳ መሰረት የመካሄድ አለመካሄዱን ጉዳይ ለውይይት ክፍት ነው ሲል ኢህአደግ አስታወቀ። የኢህአደግ ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለቪኦኤ በሰጡት ቃል እንደገለጹት ምርጫው በጊዜ ሰሌዳው መሰረት ይካሄዳል የሚል ተስፋ ቢኖረውም ይራዘም ለሚሉ ሀሳቦችም በሩ ዝግ አለመሆኑን አመልክተዋል። ዛሬ ለሶስተኛ ጊዜ በተካሄደው የፖለቲካ ፓርቲዎች የምክክር መድረክ ማጠቃለያ ላይ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
በከፍተኛ የለውጥ ሂደት ውስጥ ያለችው ኢትዮጵያ ቀጣዩን አገር አቀፍ ምርጫ በታሰበው ጊዜ ማካሄድ መቻሏ ግልጽ አይደለም። ተቋማትን እንደገና የማዋቀርና ህጎችን የማሻሻል የመሳሰሉ የዝግጅት ስራዎች ግን ቀጥለዋል። ዛሬ በአፍሪካ የኢኮኖሚ ኮሚሽን የመሰብሰቢያ አዳራሽ የተካሄደው የውይይት መድረክም ከዝግጅቶቹ እንደ አንዱ ሊቆጠር ይችላል። የኢህአዴግና የበርካታ ተቃዋሚ ፓርቲዎች ተወካዮች እንደዚሁም ሌሎች የህብረተሰብ ክፍሎች በኢትዮጵያ ፖለቲካ ላይ ባተኮረው በዚህ ውይይት ተሳትፈዋል። ከአንድ ዓመት ብዙም ያልበለጠ ጊዜ በቀረው ምርጫ ጉዳይ ላይ ያላቸው አቋም ግን ተመሳሳይ አይደለም። ምርጫው በታሰበለት ጊዜ እንዲካሄድ የሚፈልጉ የመኖራቸውን ያህል አስፈላጊዎቹ ዝግጅቶች ስለማይጠናቀቁ መራዘም አለበት የሚሉ ሀሳቦች በተለያዩ አጋጣሚዎች ሲደመጡ ቆይተዋል። ምርጫው በተያዘለት ጊዜ መካሄድ እንዳለበት የሚያምነው ገዢው ፓርቲ ኢህአዴግ በበኩሉ በቀጣይ ውይይቶች ለሚነሱ ሀሳቦችን በሩ ክፍት መሆኑን አመልክቷል። ከዛሬው የውይይት መድረክ ጎን ለጎን ያነጋገርኳቸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምጽ ያብራሩት ይህንኑ ነው።
እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው እኛ ያለን ሀሳብ። ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው። ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣሉ፣ በግልጽም በመድረክም። አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበትም የሚሉ አሉ። እንግዲህ የራሳቸው የመነሻ ይኖራቸዋል። የእኛ አቋም ምንድን ነው? እኛ ብቻችን እንደ ኢህአዴግ አንወስንም ይሄን ጉዳይ። እንዳንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጪ ብቻችን ልንወስነው የምንችል ነገር አይደለም። የፖለቲካ ፓርቲዎች፣ የሀገሪቱ የምርጫ የማስፈጸም ሁኔታዎች የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰኑ የሚሆነው ወደፊት ማለት ነው። እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ። ነገር ግን ደግሞ ፓርቲዎች የሚያነሱ ጥያቄ ዝግ መሆን አለበት ብለን አናምንም። ኦፕን ሆኖ ለዲስከሽን ክፍት መሆን አለበት መነጋገር አለብን መወያየት አለብን ከዛ መጨረሻ ፓርቲዎች ተወያይተው የሚደርሱበት አቋም ያን ያግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት መናበይ ይሆናል ማለት ነው።
ስለዚህ ለየትኛውም ሁኔታ በሩ ክፍት ነው ነው
በሩ ክፍት ነው
ጋራ ለሚወሰን ነው።
አዎ ኤግዛክትሊ እንደዛ ማለት ነው።
የዛሬው መድረክ ጠቅላይ ሚኒስትር አብይ አህመድ ህዳር 18 በጽፈት ቤታቸው ከመሩት ውይይት ጀምሮ ሲቆጠር ሶስተኛው ነው። በቀጣይ ዘገባ በስፋት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የተቃውሞ ሰልፎች በስፋት እየተካሄዱባት የምትገኘው የሱዳን ፕሬዝዳንት ኦመር ሐሰን አልበሽር ለአንድ አመት የሚጸና አገር አቀፍ አስቸኳይ ጊዜ አውጀዋል። ክልላዊና አገር አቀፍ አስተዳደሮች ተቋማትንም አፍርሰዋል። በሽር ትናንት አርብ ማታ ባሰሙት ንግግር የሀገሪቱ ፓርላማ ገንቢ በሆኑ ውይይቶችና በአገር ወዳድ ሐሳቦች አማካይነት የህዝቡ የፖለቲካ ህይወት እንዲበለጽግ በር የሚከፍቱ የህገ መንግስት ማሻሻያዎችን እንዲያጠና አሳስባለሁ ብለዋል። ፕሬዝዳንቱ ውሳኔያቸው ላይ የደረሱት ሱዳን ላለፉት ሁለት ወራት በተቃውሞ ሰልፍ ስትናጥ መክረሟን ተከትሎ ነው። ዋሽንግተን የሚገኘው የኢነፍ ፕሮጀክት ከፍተኛ አማካሪ የሆኑት ኦመር ኢስማኤል በበኩላቸው ፕሬዝዳንቱ ይህን አዋጅ የደነገጉት የፈለጉትን እርምጃ እንዲወስዱ ስልጣን ስለሚሰጣቸው ነው ብለዋል። ለአንድ ሳምንት እንዲዘገይ ተደርጎ በዛሬው ዕለት በተከፈተው የናይጄሪያ አገር አቀፍ ምርጫ ፕሬዝዳንቱ ሙሐማዱ ቡሃሪ በቀዳሚነት ወጥተው ድምጻቸውን ከሰጡት መካከል ሆነዋል። በትውልድ ከተማቸው ዳውራ ድምጻቸውን ሰጥተዋል። ምርጫው ከመጀመሩ ከጥቂት ሰዓታት ቀደም ብሎ በሰሜን ምስራቃዊዋ የናይጄሪያ ከተማ ማይዱጉሪ ፍንዳታዎች ተሰምተዋል። የፍንዳታው ምንጭ ለጊዜው ባይታወቅም የጽንፈኛው ቡድን የቦኮ ሐራም ተዋጊዎች ያቺን ከተማ በተደጋጋሚ ጥቃት የሚሰነዝሩባት እንደሆነች የሚታወቅ ነው። በሌላ የሰሜን ምስራቅ ናይጄሪያ ከተማ ጊዳም ዛሬ ከቦኮ ሐራም በተሰነዘረ ጥቃት ምክንያት ቤተሰቦች መኖሪያቸውን ለቀው መሰደዳቸውን ሮይተርስ ዘግቧል። ትናንት ፕሬዝዳንት ቡሃሪ የድምጽ መስጫ ጣቢያዎች ጸጥታ የተጠበቀ እንደሚሆን ተናግረው እንደነበረ የሚዘነጋ አይደለም። ፕሬዝዳንት ቡሃሪና ተቀናቃኛቸው አቲኩ አቡበከር ድምጻቸውን በየበኩላቸው በሰጡበት ወቅት እንደማሸንፍ ተማመናለሁ ሲሉ ተሰምተዋል። የምርጫ ኮሚሽኑ በአንዳንድ የምርጫ ጣቢያዎች ሰዓት እንዲራዘም ማድረጉም ተሰምቷል። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 16 2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም ነገ ኦስካር አለ።
If Black Panther won best picture, I wouldn't be upset.
Black Panther በምርጥ ፊልሞች ዘርፍ ያመቱ የኦስካር አሸናፊ ቢሆን ቅር አልሰኝም።
አሉላ ምንድን ነው ይሄ?
ሰለሞን ይሄ ቀደም ብለህ እንደጠቀምከው በነገው ዕለት በትልቅ ደረጃ የሚከበረው ብዙ ምርጥ ፊልሞች የሚቀርቡበት ኦስካር 2019 ነው። ምርጥ ፊልሞቹን የሚመለከት ለየት ያለ የዋዜማ ዘገባ ይኖረናል።
መልካም እንግዲህ ክቡራትና ክቡራን አድማጮች አሉላ ያንን የነገውን የኦስካር ደመቅ ሞቅ ያለ ዝግጅት የሚመለከት ዳርዳሩን መቃኛ ቅንብር ይዞ በዚህ ምሽት ይመለሳል። ዛሬ ደግሞ የሙዚቃ ቃና አለ። ደሳለኝ መኮንን አሪያና ግራንዴን ይዞላችኋል። ግራንዴ ሰሞኑን በቢልቦርድ 100 ሃት ሰንጠረዥ ላይ ሶስቱን የመጀመሪያ ቦታዎች ተቆጣጥራለች። መደዳውን እንዲህ አይነት ታሪክ የተሰራው የዛሬ 55 ዓመት በቢትልስ ነበረ። ደሱ ምንድን ነው ይሄ ነገር?
ትክክል ሰለሞን። አሪያና ግራንዴ በጣም እንግዲህ ከቢትልስ ቀጥሎ ከፍተኛ ተአምር የሰራችበት ሳምንት ነው። ይሄ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ አምስተኛዋ ከሆኑ የስቱዲዮ አልበሟ ውስጥ አልበሟ 12 ዜማዎችን አጅቧል። ከ12ቱ ዜማዎች መካከል ሶስቱ ከመቶቹ ምርጥ ዜማዎች መካከል ከአንድ እስከ ሶስት ያለውን ደረጃ ይዘዋል። ዜማዎቿ ብቻ አይደለም በቢልቦርድ ሰንጠረዥ ላይ የበላይነትን የያዙት፣ አልበሟም ራሱ ታንክ ዩ ኔክስት የሚለው 360,000 ቅጂን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ይዞላታል።
በቢልቦርድ 200 ሰንጠረዥ ማለት ነው።
ትክክል። ለርምቱ በጣም አመሰግናለሁ ይሰልዬ። የአንደኝነትን ደረጃ ይዞላታል እና በደንብ ነው የተቸበቸበላት።
የሙዚቃ ቃና የምሽቱ ዝግጅታችን ነው። ደሳለኝ መኮንን ደገስ ሰነቅ አድርጎ ይጠብቃችኋል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንለፍ። የኢትዮጵያ ወቅታዊ ሁኔታ። ኢትዮጵያ ውስጥ እየታየ ያለው ግጭት እንደቀጠለ የመሆኑ ነገር በየጊዜው የሚወጡት የዜና ዘገባዎች የዕለት ተዕለት ርዕስ ሆኗል። ዩሮኒውስ በቅርቡ ባወጣው ዘገባ ኢትዮጵያ ውስጥ ባለው ግጭት 3 ሚሊዮን የሚሆኑ ሰዎች መፈናቀላቸውን ገልጾ ያልተወራለት አስከፊ የመፈናቀል ክስተት ብሎታል። ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህርና ዶክተር መረራ ጉዲና በዩኒቨርሲቲው የፖለቲካ ሳይንስ መምህር እንዲሁም የኦሮሞ ፌዴራሊስት ኮንግረስና ድርጅታቸው አባል የሆነበትም የፌዴራላዊ ዲሞክራሲያዊ አንድነት መድረክም ሊቀመንበር ስለ ግጭቶቹ ስለ መንስኤዎቻቸውና መፍትሄ ስለሚሉትም እንዲያወያዩን ጋብዘናቸዋል። አዲስ ስለተመሰረተው የማንነትና የወሰን ኮሚሽን እንዲሁም ስለ እርቅና ሰላም ኮሚሽኑም ሐሳባቸውን ያካፍሉናል። አዳነች ፍሳህዬ ናት ያወያየቻቸው። ዶክተር መረራ ስለ ግጭቱ ሁኔታ በመናገር ይጀምራሉ።
ዛሬ ብዙ አካባቢዎች በዚህ በኦሮሞና ሶማሌ ድንበሮች አካባቢ እንደሚታወቀው ከአንድ ሚሊዮን በህዝብ በላይ ተፈናቅሏል። ምዕራብ ኦሮሚያ ወይም ምዕራብ ኢትዮጵያም ወለጋ አካባቢ እስከ 200,000 የሚደርሱ ሰዎች ተፈናቅሏል። ሌሎቹም ቦታዎች ጎንደር ክፍለ ሀገርም ባለው ግጭት ብዙ ቤቶች ተቃጥሎ የሰዎች ህይወት ጠፍቶ አ ችግሮች እንዳለ የአማራ ሚዲያ ሲገልጽ ነበር። ስለዚህ በተለያዩ አካባቢዎች ችግሮች እንዳሉ ይታወቃል።
ዶክተር መሐሪ
ትክክል ነው። ያው ቁጥሩ እንደ ኢንተርኔት እንደሚለው 3 ሚሊዮን ነው። ምን ያህል ይሆናል የሚለው እንግዲህ መረጃ ያላቸው እነሱ የተሻለ ሁኔታ ላይ ያሉ ይሆናል። ግን በመፈናቀል ደረጃ ግን በምዕራብም በምስራቅም በሰሜንም በደቡብም እንዳለ ስለሚታወቅ ሰፊ የሆነ የህብረተሰብ መፈናቀልና ከቦታ ወደ ቦታ ግላቸው የተጣበረበት ሁኔታ እንዳለ ነው የሚታወቀው።
ምንድን ነው ምክንያቱ ሊሆን የሚችለው? ዶክተር መረራ
እኔ በዋናነት ለ7 ዓመታት ኢትዮጵያን ሲገዛ የነበረው ኢህአዴግ በነበረ ሁኔታ መቀጠል የማይችልበት ሁኔታ ተፈጥሮ የኢህአዴግ አባል ድርጅቶች ናቸው የሚባሉት በተለያየ ደረጃ ህዝቡን የማጋጨት ውስጥ የገቡ ይመስለኛል። በአንድ በኩል እንግዲህ ለውጡ ላይም ኢህአዴግ እንደ ድርጅት ስምምነት ያለው አይመስልም። ሌላ ደግሞ ከሚፈለገው በላይ ቁጥጥር የነበረበት ሁኔታ ነበር። በተለይም እንግዲህ በዚህ የኢህአዴግ አጋር ናቸው የሚባሉትም ሰልፋቸው እየተለዋወጠ ምናልባት ከአንዱ ለውጡ ከማይፈልግ የኢህአዴግ ቡድን ወይም ግለሰቦች ጋር እያበሩ በተለያዩ ምክንያቶች እዚህ ህዝቡን በማጋጨት ውስጥ የገቡ ይመስላሉ። በውሃ ላይ፣ በግጦሽ ላይ፣ በአንዳንድ ነገሮች ላይ የተወሰደ ግጭቶች እንደነበሩ እና እነዚያን ግጭቶች ደግሞ ህዝቡን በአካባቢው ባህል ችግሩ መፍትሄ ያገኝ እንደነበረ ይታወቃል። እንግዲህ እነዚህን አካባቢዎች አንድ የኢህአዴግ ቁጥጥርን በአንድ በኩል ላልቷል። በሌላ በኩል ደግሞ በለውጡ የተከፉ ወይ ደግሞ በዚህ አጋጣሚ ተጨማሪ ትርፍ የሚፈልጉ በየአካባቢ ያሉት ቡድኖች እዚህ ግጭት ውስጥ ህዝቡን እያስገቡ ያለበት ሁኔታ ደስል።
እንግዲህ እዚህ ላይ ማንሳት የሚፈልገው ይሄ ለውጥ የሚፈልጉና የማይፈልጉ የሚባለው ማን ነው? ለውጥ ፈላጊው ማን ነው? ለውጥ የማይፈልገው? ለውጥ የመጣው በኢህአዴግ ደረጃ እንደሆነ ነው ሲነገረን የቆየው። እንግዲህ እና ይህንን መሰረት ስናደርግ ለውጥ ፈላጊው ማን ነው? ለውጥ የማይፈልገው ማን ነው? አሁን ወደ ዶክተር መሐሪ ልሂድና ኋላ ወደ ርሶል መልስ እችላለሁ።
እንግዲህ ያው ለውጥም የመራሁት የቀዳሚነት ድርሻውን የወሰድኩት እኔ ላይ ይዛን ህወሓት ሌሎቹ ደግሞ አንዳንዴም በግልጽ አንዳንዴም በጎንዮሽ ለውጥ የማይቀበለው ኃይል እሱ ነው ብለው እንደመፈረጅ ነገር ነው የሚታየው። እንግዲህ ለውጥ ማንገስ ህገ መንግስቱን አክብሮ በህገ መንግስቱ መንቀሳቀስ የሰላምና መረዳዳት ማሰር መንግስታዊ መዋቅሮች ከላይ እስከታች በአግባቡ ስራቸውን እንዲሰሩበት ሁኔታ መፍጠር ነው ከተባለ እንግዲህ ትግራይ ይሻላል ማለት ይቻላል። አሁን እየመጡልን ካሉት መረጃዎች መዋቅሩ ከሞላ ጎደል በሙሉ ኃይልና በሙሉ አቅሙ እየሰራ ነው ማለት ይቻላል። ብዙም የመፈናቀል ብዙም የጸጥታ መገፍረት አይሰማም። ከዚያ አካባቢ በእርግጥ አንዳንዴ ከወልቃይት የተፈናቀሏሉ ከራያ የተፈናቀሏሉ ይባላል፣ ግን በመቶ እና በሁለት መቶ የሚቆጠሩ ናቸው። እሱም ትክክል ከሆነ ማለት ነው። በተረፈ ይሄ ለውጥ ገባበት የተባለው አካባቢ ግን ከሞላ ጎደል የተተረማመሰና በጎበዝ አለቃ የሚመራ አይነት ላይ የሆነ ያለው ስርዓት አልበኝነቱ እና ለውጥ ገባ የተባለበት ቦታ አካባቢ ነው እንግዲህ በጸጥታ በተሰሱ የታየ ያለው እና ለውጥ ማለት ቀዳሚ የሆነ ሰላምና መረጋጋት ማስፈን ይች መሰረታዊና ዝቅተኛዋን ከመንግስት የምትጠበቅ ነገር ናትና ያን ማስከበር ነው ብለን ከተነሳን በትግራይ ያለው ይሻላል ማለት ይቻላል። ሌላ መገለጫና ሌላ መመጀማ ካለው እንግዲህ የሚታይ ይሆናል ማለት ነው።
እሺ እንግዲህ ዶክተር መረራ
ወደ እንግዲህ ያ በቀጣም ሆነ በግዛዋር የሚደርሰን መረጃ ለምሳሌ ሶማሌ እና ኦሮሚያ አካባቢ ብዙ ሚሊዮን ሰው ያፈናቀለ ችግር ውስጥ ለምሳሌ አዲ ኢሌ የሚባለው አሁን የታሰረው ኢህአዴግ በአካባቢው አሰማርቶ የነበረው ድሮ የሶማሊያ ልዩ ኃይል የሚባለው በቀጥታ በሱ ይታዘዝ የነበረው እሱ ደግሞ በቀጣይ እያዘዘ ችግሮችን ስትል የነበረው እኔ አይደለሁም ቤታቸው ያሰፋ ነው ብሎ ሲከስ ነበር። ዞሮ ዞሮ ግን የመንግስት መዋቅር ውስጥ የነበሩ ኃይሎች በተለይም የሶማሊያ ልዩ ኃይል የሚባለው አንዳንድ ከመንግስት ጀራሎች ጋር ሆነው ህዝቡን ወደ ማመስ ወደ ማፈናቀል ገብቶ እንደነበረ ያን ያክል ምስጢር የለው። ምናልባት አብዲልን ሲከስ እንደነበረው ያንን አካባቢውን ለማተራመስ በአቶ ጌታቸው አሰፋር እና ከላፊ በነበረው የሚታዘዝ ሀይዞ ወይ ያንን ሲያደርግ የነበረው የሚለው እንግዲህ የተሻለ ሰፊ ማጣራት ያስፈልጋል። በተዘዋዋሪም ሆነ በቀጥታ በመንግስት መዋቅር ውስጥ ያሉ ኃይሎች ህዝቡ ውስጥ ገብተው በተለያየ ደረጃ ህዝቡንም ሲያጋቸው ችግር ሲፈጥሩ እንደነበረ እንግዲህ የመንግስት መረጃም በተለያየ ደረጃ አለ፣ የሚዲያ መረጃም በተለያየ ደረጃ አለ። በአካባቢውም ደግሞ የተፈናቀሉ ዜጎችም የሚያቀብሉን መረጃ አለ። በአስወደር በምን ደረጃ የሚገኝ መሳሪያ ሳይሆን በብሬል በምን በንትኑ በከባድ መሳሪያዎች የታጠቁ ሰዎች ህዝብ ላይ ህዝብን ቤት ሲያቃጥሉ፣ ሲዘርፉ፣ ሲያፈናቅሉ እንደነበረ አሁንም ደግሞ እነዚህ የጉሙዝ አካባቢ ይንቀሳቀሳል የሚባሉ ኃይሎች ከሌላ ኃይል ድጋፍ የሚያገኙ መሳሪያ የሚያገኙ ገንዘብን ቪዲዮ ባለስልጣናትም ሲናገሩ እንደነበር የተወሰኑ አካባቢዎች እየፈጠሩ እንዳለ እና እንደሚገኙ ሲናገሩ ነበር። እኛም እንግዲህ አንዳንድ ጊዜ ስጋታችን ይህንን ለውጥ ይመራል የሚባለውን ቡድን እንዳንጎዳ፣ ለውጡም ወደኋላ እንዳይመለስ ብዙ ጊዜ ከዚያ ነገሮች ላይ ይጠናቀቃል። ጎንደር አካባቢ ቅማንትና አማራ የሚባለው ብዙ ሰው እንዳለቀ እንደተጋጨ ምን እንዳለ ይነገራል። ሁሉ አቡ ሌላሁን ይከሳል። የተደራጁ ኃይሎች ከግጭቱ ጀርባ ሆነው የሚንቀሳቀሱበት ሁኔታ ወደ ግጭቱ የገቡበት ሁኔታ የሚታይ ይመስላል። እንግዲህ ያው ሰሞኑን መንግስት ሁለት ኮሚሽኖችን አቋቁሟል። አንዱ የእርቀ ሰላም ኮሚሽን ነው። ሌላው ደግሞ የድንበርና የማንነት ጥያቄ ነው። ምን ላይ የተመሰረቱ ሁለት ኮሚሽኖች 41 ሰዎች ያሉበት ይመስለኛል።
እሱን ራሱን በቻለን እንወያይበታለን። ዶክተር መሐሪ አሁን ዶክተር መረራ ባሉት ላይ
እንግዲህ እንዲያ እሱ እንግዲህ ለውጡ የማያስቀበለው ኃይሎች ተብሎ ሁሉም ላይ ላለው ግጭት ተጠያቂው አንድ ወገን እንደሆነ ከበስተጀርባ ሁሉም ነገር የሚሰራው በቤኒሻንጉልም ቢሆን በቅማንትም ቢሆን በሶማሌ ክልልም ቢሆን በደቡብ ህዝብም ቢሆን ወደ አንድ ግለሰብ እና ወደ አንድ ድርጅት የማነጣጠር ነገር ይህ ሀገር ባሉ ሚዲያዎችም የሚነገር ነገር ነው። ግን እኔ ምን ያህል ከፍተኛ ህመት እንደሚሰጣቸው እነዚህ ሰዎች ከስልጣን ተባረዋል አለ የሚባለው የመገናኛ ኃይላቸው ሁሉ ተቆራርጧል፣ አንድ ጫፍ ተቀምጠዋል ነው የሚሉት። በአንድ በኩል ተሸንፈው ፈርተው ተቀምጠዋል ነው የሚሏቸው። በሌላ በኩል ደግሞ የሁሉም ጥፋትና ችግር ያለው አደራጅ ደግሞ አንድ ግለሰብ አንድ ድርጅት ነው እያሉ ጉዳዮችን ተገቢ ክብደት ሰጥቶ የውስጥ ምንጫቸው ምንድን ነው ብሎ ወደ ውስጥ ጠለቅ ብሎ አይቶ ከመመርመር ይልቅ ቀላሉ ምክንያት እሱ የሆነ ኤክስተርናላይዝ ውጫዊ ምክንያትና ውጫዊ ኃይል እየተፈለገ ራሳችን እያካለን እንዳይሆን ነው የሚሰጋው። የችግሩ ቁልፍ ምንጭና የችግሩ አንቀሳቃሽ ማን እንደሆነ እንዳናጠና ግን ብለን ይሄ የኮንስፒሬሲ ቲዮሪ ቀላል ነው ጀስቲፋይ ለማድረግ እሱን ይዘን ለሁሉም ነገር እሱ ነው ምክንያቱም ምንድን ከሆነ ለችግሩ እንደተባባሰና ልንፈታው ባንችልበት ሁኔታ ላይ እንዳንገባ ነው የሚሰጋው። እና ትክክለኛ ችግሩን ትክክለኛ የችግሩን ምንጭ ብናጠና ነው የተሻለ የሚመስለው።
እሺ እንግዲህ በእናንተ በኩል እንደ ምሁራን ለዚህ መፍትሄ ሊሆን የሚችል ምንድን ነው ትላላችሁ? ዶክተር መረራ
የመከላከያና ሌሎች ኃይሎችን በየቦታ አሰማርቶ እንግዲህ ጣልቃ እየገባ ለማስተካከል የሚሞክራቸው ነገሮች ይታያሉ። በሌላ በኩል ደግሞ እናንተም እንደሰማችሁት ሁለት ትላልቅ ኮሚሽኖች፣ አንዱ ከሰላም ኮሚሽን ነው፣ ሌላው ደግሞ የግጭት መንስኤዎች የሆኑ ነገሮችን ለማስተካከል የማንነትና የድንበር የሚለውን ኮሚሽን አቋቁመዋል። በፍጥነት ወደ ስራ ግቡ የሚል ይመስላል። ዋና ጉዳይ መሰረታዊ መፍትሄ ብዬ ማመን ፖለቲካችን ማስተካከሉ ነው። በፍጥነት ፖለቲካችን ማስተካከሉ በጣም ወሳኝ ይመስለኛል። ኢህአዴግም እንግዲህ የኢህአዴግ አባል ድርጅቶችም የቤት ስራቸውን መስራት ያለባቸው ይመስለኛል። አሁን በድር አካባቢ ያለው ግጭት፣ ራያና ዘቦ አካባቢ ያለው ግጭት፣ አጋር ተብሎ ደግሞ ሶማሌና ቤኒሻንጉል አካባቢ ያለው ግጭት፣ እነዚህ ነገሮች ወይ የነበሩ የሚሆን አሁን ያሉ የኢህአዴግ ባለስልጣናት ጋር የተያያዘ ይመስለኛል። ዋነኛውና ትልቁ መፍትሄ በፍጥነት ፖለቲካዎቻችንን የማስተካከሉ ጉዳይ በጣም ወሳኝ ይመስለኛል።
ፖለቲካው እንዴት ነው የሚስተካከለው?
ፖለቲካ እንግዲህ ለውጥ እየተባለ የሚነገሩ ህጎች በፍጥነት እንዲወጡ፣ ነጻና ፍትሃዊ ምርጫ በፍጥነት ወደዚያ የመሄዱ፣ ህዝቡንም ደግሞ ከግጭት ይልቅ አቅጣጫውን ወደ ሰላምና መረጋጋት ሁኔታ ውስጥ ህዝቡም እንዲገባ በተለያየ ደረጃ ጉልበት ያላቸው ሀገር ውስጥ የሚንቀሳቀሱ ፖለቲካ ኃይሎች በዚህ ነገር ውስጥ ገብተው ህዝቡን የማስተዳደር ይሁን አቅጣጫ የማስያዙ ሁኔታዎች እነሱን በሙሉ ልብ እንዲገቡ ያስፈልጋል። መከላከያዎችም እንዲገ ያስፈልጋል። የችግሩም ምንጭ ደግሞ መጠናት አለበት። መረባረቡን ወሳኝ ይመስለኛል ማለት ነው።
እሺ ዶክተር መሐሪ፣
እንግዲህ በእኔ በኩል ለመፍትሄው አንድ እርምጃ የሚመስለኝ የችግሩ ትክክለኛ ምንጭ ማወቅ ነው። ይሄ ቀላል መልስ የሚሆነው ለውጡን የማይቀበልና አንድ ጥግ የተቀመጠ ሀይል ወይ ግለሰብ ነው ኢትዮጵያን እያተራመሰ ያለው የሚለው ትክክለኛ ግምገማ አይመስለኝም። የሚያመለክቱት ነገሮችም እሱን አይደለም የሚያሳዩት። ስለዚህ ችግሩ ምንድን ነው የሚለው ነገር በትኩረት መታየት ያለበት ነው። ይህና ወደ መፍትሄው የሚወስደን ደግሞ የችግሩ ትክክለኛ ምንጭ ካወቅን ነው። ሁለተኛው በገዢው ፓርቲ አካባቢ በአባል ድርጅቶቹ መካከል ያለው የብሽሽቅና የእልህ ፖለቲካ እንግዲህ የምርጫ ጊዜ እስኪያበቃ ድረስ ገዢ ፓርቲ መሆን አልቀረምና የእነሱ አለመግባባትና እልህ ውስጥ መጋባት አገሪቱን ብዙ ነገር እያስከፈለ ነው። ምክንያቱም የመንግስት መዋቅር የሚመሩት እነሱ ነበሩ፣ የፖለቲካ መዋቅር እነሱ ነበሩ። እነሱ ፊሽ መደመዱ አገሪቱን እጣ ፈንታዋ እነሱ እጅ የወደቀበት ሁኔታ ነው ያለው እና ቁጭ ብለው ተነጋግረው ቢያንስ ኃላፊነት በሚሰማው መንገድ የምርጫ ጊዜ እስኪደርስ ድረስ ተቻችለው መስመር ሊያስይዙ ይገባል። በአንድ ልብ ሌሎች ተቃዋሚ ተፎካካሪ ፓርቲዎች አገር ውስጥ የነበሩም ይሁን ከውጭ የመጡ የመፍትሄው አካል ሊሆኑ ይገባል። አንዳንድ እኔ በተለይ ከውጭ የመጡት ኃይሎች አሁን ባለው የቀጥታ መደፍነስ የነሱ አስተዋጽኦም ያለበት ነው የሚመስለኝ። ምክንያቱም ቆርጠው በምርጫ ተወዳድረው ለማሸነፍ ዝግጁነት የሚያንሳቸው ትንሽ መንግስት ከተዳከመ አይ ተዳክሟልና እንግዲያው የሽግግር መንግስት እንመስርት ብለው የሽግግር መንግስት ተመስርቶ በዛ በአፈጭለነት ስልጣን ለመያዝ የሚፈልጉ ሳይኖር አይቀርም። ሌሎችም አደፍርሰው ኃይል አለንና በኃይል ቢሆን ልንቆጣጠር እንችላለን የሚሉ ኃይሎችም ሊኖሩ የሚችሉ ይመስለኛል። እነዚህ ኃይሎች ይህ አይነት አካሄድ ለማንም እንደማይጠቅም በእሳት መጫወት እንደሆነ አምነው አንዱና ብቸኛው ወደ ስልጣን መምጫ መንገድ ምርጫ ብቻ እንደሆነ አምነው የችግሩ አካል ሳይሆን የመፍትሄው አካል ሆነው የሚሰሩበት ሁኔታ ቢያመቻችሁ፣ የመንግስት መዋቅርም ቢሆን የህግ የበላይነት በማስከበር ረገድ የህግ የማስከበር ስራ የሰዎች ህይወት የሰዎች ንብረት እንዲሁ በተሰባሰበ የጎበዝ አለቃ የሚዘረፍበት ሁኔታ የመንግስት ዝቅተኛውና ሚኒመም የሚጠበቀው ሰላምና ጸጥታ ማስከበር የሰዎች ህይወትና ንብረት መጠበቅ ስለሆነ ይህን በቁርክኝነት የሚሰሩበት ሁኔታ መፍጠር ይገባል። በመጨረሻና በውጤቱ ግን መጨረሻ ደረጃ ሊይዝ የማይችለው ደግሞ ማህበረሰብን ማነጋገር ያስፈልጋል። በሃይማኖት አባቶች በኩል በባህል አባቶች በኩል ወደ ማህበረሰቡ እየተወረደ ፍላጎትና ስጋት ምን እንደሆነ እየታወቀ እሱን እየመለሱ ቢኬድ የተሻለ ነው የሚመስለኝ እንጂ የችግሩን መንስኤ ፈላቆ መፍትሄ ማመጀቱ ለአንባሯኖችበት ኩበት ለቀመ ነው የሚመስለኝ። አመሰግናለሁ።
እንግዲህ ቅድም ወደ ተነሳው የወሰን ጉዳይ የሚያጠናና እርቅ ለማውረድ ተብሎ የተመሰረተ ቡድን አለ። እሱ ራሱ እንግዲህ እያከራከረ ነው። ትግራይ ክልል በተጨባጭ ተቃውሞታል። ከዛም ጋር እዛ ውስጥ የተካተቱት ሰዎች ራሳቸው አብዛኞቹ እንደውም ተቃዋሚ የነበሩ ናቸው፣ የራሳቸው አቋም ያላቸው ናቸው። ገለልተኛነታቸውም ምን ያህል ይሆናል የሚል ብዙ እያነጋገረ ነው። እና እንግዲህ በዚህ ላይ ዶክተር መረራ እርሶም ስላሉበት ወደ እርሶ ልመለስና በዚህ ላይ ያሉት አመለካከት።
አዲስ አበባ ዩኒቨርሲቲን በብዛት የገቡ ሰዎች ሳያቸው በአንድ በኩል በተወሰነ ደረጃ ከህግ ፋክልቲውም ከፖለቲካል ሳይንሱም ከሌሎች ቦታዎች በዚህም ነገሮች ጥናትም ሲያደርጉ የነበሩ እዚህ ዘባ ተወሰነ ደረጃ እውቀት ያላቸውም ሰዎች አሉ፣ የሃይማኖት መሪዎች አሉ፣ የፖለቲካ ሰዎች አሉ። የራሳቸው አቋም ሊሆን ይችላል። ቡድኑ የተፈጠረው ቡድን እንኳን ያናስል ክፋት ያለ አይመስለኝ። ከመንግስትም ሚንጠስ ነገር አይደለም። ምክንያቱም ጥናት አካባቢዎች እንጂ ውሳኔ ሰጪዎች አይደሉ። ዞሮ ዞሮ ቅሬታቸው ይገባኛል። ነገር ግን ለሰዎቹን እስካየው ድረስ ከሁሉም አካባቢ ያሉበት ይመስላሉ። ከሃይማኖትም ቄሶችም ሼኮችም ያሉበት ይመስላሉ። እኔ እስከማቆ ድረስ ማለት ነው።
ወደ ዶክተር መሀሪ ልሂድ።
ሁለቱም ኮሚሽኖች ለአይቶ ማየት የሚገባ ነው ይመስለኝ። አንዱ የማንነትና ወሰን ኮሚሽንና ይሄ የእርቅ ኮሚሽን የሚባለው የእርቅ ኮሚሽን የሚባለው ላይ ብዙ ውዝግብ አልሰማም። ህገ መንግስቱም አንጻር ከተገቢነትም አንጻር ብዙ ውዝግብ የለም። ግን ምናልባት ኋላ ውዝግብ ሊሆን የሚችለው እርቅ ስንል ከመቼ ጀምረን ነው የምንታረቀው? ያሉን ችግሮቻችንን ሁሉ ጠራርገን ጥለን በአዲስና በንጹህ አእምሮ ለመንቀሳቀስ ከሆነ ይህ ማህበረሰብ በታሪክ አጋጣሚዎች በተለያዩ መንገዶች የተቋሰለ ስለሆነ ረዘም ካለ ጊዜ ጀምሮ በአዲስ ጉልበትና በአዲስ የመተባበር መንፈስ ለመቀጠል ያሉን ቅሬታ ማህበረሰባዊ ቅሬታዎች ሁሉ ርድርድ ብለው ወጥተው እርቅ ተፈጥሮ በንጹህ አእምሮ የምንቀጥልበት ሁኔታ መፍጠሩ ተገቢ እንደሆነ ብዙ ይስማማል። የህገ መንግስት ችግርም ያለበት አይመስለኝም። ሁለተኛው ግን ይሄ ማንነትና ወሰን ኮሚሽን የሚባለው አንደኛ የህገ መንግስታዊነት ጥያቄን ይመሳበታል። ህገ መንግስቱ መልሶ ያደር አይደለም ወይ? አስፈላጊ የሚሆንም ከሆነ በህገ መንግስቱ ስልጣን የተሰጠው አካል ሊያዋቅረው ይገባል እንጂ አስፈጻሚው አካል በማንነትና በወሰን ጉዳይ ምንም በህገ መንግስቱ ስልጣን ያልተሰጠው አካል ለምንድን ነው የሚያዋቅረው? ለምንስ ነው ወደ እሱ ሪፖርት የሚያደርገው? ምክንያቱም ተቀሪነቱ ለጠቅላይ ሚኒስትሩ ነው ይላል። ሪፖርት ሲያደርግ ደግሞ ዋናውን አዋጅ አላየሁትም፣ በረቂቅ ደረጃ ወደ ህዝብ ተወካዮች ምክር ቤትም፣ ወደ ፌዴሬሽን ምክር ቤትም፣ ወደ ጠቅላይ ሚኒስትሩም ሪፖርት ያደርጋል ይላል እና ህዝብ ተወካዮች ምክር ቤትና ጠቅላይ ሚኒስትር ጽህፈት ቤት በማንነትና ወሰን ላይ ህገ መንግስቱ የሰጣቸውን ስልጣን የለም። ያ በሌለበት ሁኔታ ወደ እነሱ ሪፖርት የሚደረግበት ምክንያት ምንድን ነው? ለአጠቃላይ እውቀት ነው ወይስ እሱን መሰረት አድርገውም የሚወስዱት እርምጃ ይኖራል እና ይሄ ጥርጣሬ የሚፈጥር ነገር ነው የሚሉ ወገኖች አሉ። በፓርላማ ጸድቋል። አንደኛ ከድጋፍ አንጻር 41 ሰው ትልቅ ኮሚሽን ነው የሚመስለው። ከ20 በታች ጠበብ ያለ የተደራጀ ንግግርና ውይይት የሚካሄድ ቁጥር ቢሆን የበለጠ ውጤታማ ይሆን ነበር። ሁለተኛ ገለልተኛ ነው ወይ ሲባል እዛ ዝርዝር ውስጥ የተወሰኑ ገለልተኛ የሚባሉ ሊኖሩ ይችሉ ይሆናል። አብዛኛዎቹም የፖለቲካ መሪዎች ናቸው። በእንደዚህ ጉዳዮች በማንነትም ላይ አቋም የወሰዱ በወሰድም ላይ ከሞላ ጎደል አቋም የወሰዱ ሰዎች ናቸው። አንድ አይነት አቋም እንኳን አላቸው እንዳይባል የተለያየና የሚጋጭ አቋም ያላቸው ሰዎች ናቸው። ያ በሆነበት ሁኔታ ወደ አንድ መደምደሚያ ይደርሳል ለማለት የሚከብድ ነው። ከዚህም በላይ ምርጫው አዲስ አበባ አካባቢ ያነጣጠረ ይመስላል። ይሄ ጉዳይ የማንነት ጉዳይ፣ የወሰን ጉዳይ፣ እንዲያውም እዛው ችግሩ አካባቢ ያሉ ሰዎች የተሻለ ግንዛቤ የተሻለ እውቀት ያላቸው ናቸው፣ ከልምድም ከህይወትም የሚያውቁት ነገር።
እሺ እንግዲህ ዶክተር መሐሪ ረዳኢ፣ ዶክተር መረራ ጉዲና ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኔም ዶክተር መሐሪንና ዶክተር መረራን እንዲሁም ባልደረባዬን አዳነች ፍስሐዬን አመሰግናለሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን አብራችሁን ቆዩ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። ኦስካር ነገ ነው። The Academy of Motion Picture Arts and Sciences በሚል የእንግሊዝኛ መጠሪያ የሚታወቀው የሲኒማ ሥራዎች የሽልማት ድርጅት ለዘንድሮው ዓመታዊ ሥነ ሥርዓቱ ምርጥ የሲኒማ ምስሎች በሚለው ጎራ 8 ፊልሞችን እጩ አድርጎ አቅርቧል። ከምርጦቹ ምርጥ የሆነው አንዱ ታላቅ ክብር ለሚሰጠው ለዚህ የአካዳሚው ሽልማት ይበቃል። ለመሆኑ ከ8ቱ ምርጥ ፊልሞች አንዱን የዓመቱ ምርጥ የሚያደርጉት ምስጢሮች ምን ይሆኑ? የአሜሪካ ድምጿ ፔኔሎፔ ፓውሎ ለበርካታ የክብር ሽልማቶች የበቃውን ጸሐፌ ተውኔት፣ የፊልም ዳይሬክተርና ኤኤፍአይ ሲልቨር በመባል የሚታወቀው የቲያትርና የባህል ማዕከል መሥራችና ሥራ አስኪያጅ መሪ ሆርዊትስን ከዘንድሮው የአካዳሚ ሽልማት እጩዎች የትኞቹ ፊልሞች ታሪክ ይሠሩ ይሆን ስትል ጠይቃለች። አሉላ ከበደ የፔኔሎፔን የኦስካር ዋዜማ ጥንቅርና የብዙዎቹን ቀልብ ለመሳብ የታደሉት እነኚህ ፊልሞች ያጫሩትን ውይይትና የተንቀሳቃሽ ሲኒማን ታሪክ የሚፈትሹ ወጎች ጨምቆ ለርሶ ለቅዳሜ መዝናኛ እንዲሆኖ እዚህ ስቱዲዮ አብሮኝ ቁጭ ብሏል። ያንተ ነው አየሩ አሉላ።
አመሰግናለሁ ሰለሞን። ለዘንድሮው የምርጦች ምርጥ ስያሜ የተሰለፉትን ፊልሞችና 91ኛውን ኦስካር በዚህ ቅንብር እንመለከታለን።
You have become close to Abigail. She is a viper. You're jealous.
ለመሆኑ አንድን ምርጥ ፊልም ምርጥ የሚያደርገው ምንድን ነው? ለ91ኛ ጊዜ የሚካሄደው የሲኒማ ጥበብ የሚተረክበትን ዘይቤ ይበልጥ ለማስዋብና የሳይንሱንም ቀመር ለማራቀቅ ከዓመቱ ምርጦች የላቁ ያላቸውን የሚሰይመው The Academy of Motion Pictures በግርድፉ የቀጥታ ትርጉም የተንቀሳቃሽ ምስሎች አካዳሚ የሲኒማ ባለሙያዎች የክብርና የሽልማት ድርጅት አምፓስ በሚለው ሌላ የአጽሮት መጠሪያው ይታወቃል። ዘንድሮም እንደቀደሙት ሁሉ ሌሎች በርካታ አመታዊ ስነ ስርዓቶች ይህን ጥያቄ ጎልቶ እንዲሰማና ውይይቱም ዘልቆ እንዲገፋ አድርጓል። በ18ኛው ክፍለ ዘመን በነበረው የንግስት አን ያስተዳደር የችሎት ውሎ የፖለቲካና የስልጣን ትንቅንቅን በሚተርከው ጠየም ያለ የኩምክና ዘይቤ የተላበሰ ፊልም The Favorite እና በሜክሲኮዋ ርዕሰ ከተማ ሜክሲኮ ሲቲ መካከለኛ ገቢ ያለው አንድ ቤተሰብን አንዲት የቤት ሰራተኛ ገጸ ባህሪ በናፍቆት የቀለመ የትዝታ ታሪክ የሚተርከው ሮማ ሁለቱም እያንዳንዳቸው 10 ጊዜ በመታጨት ከምርጦቹ መንጋ ተለይተው ይወጡ ፊልሞች ነዋል። ይሁን እንጂ አሸናፊውን ለመለየት በሚሰጠው የድምጽ አሰጣጥ ስነ ስርዓት ድምጻቸውን የሚሰጡት ከተለያዩ የህይወት መሰረቶች የሚመጡት 8200 የአካዳሚው አባላት ሲታሰቡ ተደጋግሞ መታጨት በራሱ ለድል አያበቃም። ብቻውንም ወሳኝ አመላካች አይደለም ይላል እውቅ ጸሐፊ ተውኔትና የፊልም ዲሬክተር ቀደም ብለን በመግቢያችን ስሙን ያነሳነው ሙሬ ሆርዊትስ ሲያስረዳ።
You may have a songwriter who wrote a song for one movie, won the Oscar, or was nominated for the Oscar, gets to vote.
ለአንዱ የፊልም ሙዚቃ ለቀመረና ለኦስካር ሽልማት ጭምር የበቃ የሙዚቃ ሰው ምርጥ ሙዚቀኛ ይሁን እንጂ ስለ ፊልም ብዙ ላውቅ ይችላልና የአመቱን ምርጥ ሲኒማ ምርጥ ስዕል ለመምረጥ ግን ወሳኝ ድምጽ ሊሰጥ ይችላል።
What's the lyric?
93 አባላት ያሉት የሆሊውዱ የውጭ ፕሬስ ማህበር ድምጽ የአመቱን የአገር ውስጥና የውጭ አገር ምርጥ የፊልምና የቴሌቪዥን ስራዎች በሚሸልመው ሌላው የሽልማት ድርጅት ጎልደን ግሎብ በድራማው ዘርፍ አሸናፊ የሆነውን ቦሄሚያን ራፕሲዲ የፊልም ሙዚቃ ነው የሰማነው። አንዳንዶች ለወዳጆቻቸው ስራ፣ አንዳንዶች ደግሞ ፊልሙን የሰራውን ስቱዲዮ ወይም አቀናባሪ ኩባንያ በመደገፍ ወይም በመንቀፍ ድምጽ ሊሰጡ ይችላል ይላል ሆርዊትስ። በምርጥ የሲኒማ ምስሎቹ ዘርፍ ከሚፎካከሩት አንዱ ደግሞ በመናብ መልከት እናርግ። እቋ ድምጻዊት ሌዲ ጋጋ ከብራድሊ ኩፐር ጋር የተጫወቱበት ከፍ ያለ ተወዳጅነት ያተረፈው ስታር ኢዝ ቦርን በዚያ በቀደመው የጎልደን ግሎብ ሽልማትም ለአመቱ ምርጥነት ባይታደልም ሌዲ ጋጋ በፊልሙ ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ራንሰን፣ አንድሩ ዋያትና አንቶኒ ሮሶማንዶ ጋር በጋራ የደረሰችው የፊልም ዜማ ሻለው ግን በዘርፉ ለሽልማት በቅቷል። ወደ ፔኔሎፕ እንግዳ ሆርዊትስ የኦስካር የምርጦች ምርጥ አሳያም ትረካ ስንመለስ ዘመን በጠገበው የስነ ስርዓት ወግ መሰረት የፊልሙ ይዘት ውበትና የጥበብ አላባዎች ዋጋቸው ከፍ ተብሎ የሚታይበት የሲኒማ ቅንብሩን ውበት የፊልሙን የአርትዖት ብቃትና ያዘጋጁን ልዩ ጥበብና የድርሰቱን ጥልቀት ይፈትሻሉ። ይሄ ሁሉ ታዲያ ሁሌም የሚሰራበት ዘይ ግን አይደለም ይላል ሆርዊትስ።
If Black Panther won Best Picture, I wouldn't be upset.
Black Panther በምርጥ ፊልሞች ዘርፍ ያመቱ የኦስካር አሸናፊ ቢሆን ቅር አልሰኝም።
Black Panther ካሸነፈ ግን ባለገናናና አይበገሬ ገጸ ባህሪያት የሚታዩበት የሲኒማ ዘርፍ የመጀመሪያው ፊልም ሊሆን ነው። የራያን ኩግለር ብላክ ፓንተር ታዲያ በዘርፉ የሚታወቀውን አይነት የተለመደ ፊልምም አይደለም። ከጥበባዊ ይዘቱን ባሻገር የአፍሪካዊነትና ጥቁር አሜሪካዊነት ማንነት የሚያወድስ የባህል ቅርስ ተደርጎም ታይቷል። የሆነ ሆኖ ግን እንደምን ያለፍ ኩክር ይተብቀው ይሆን? ሆርዊትስ ይከተላል።
Roma is a kind of masterpiece. I mean, it really is. The things that it has to say.
Roma ለምሳሌ ፈርጥ ሊሰኝ የሚችል ስራ ነው። ስለ ሰው ልጅ ክብርና ሰው ስለመሆን ዋጋ አንዳንዴ በባለ መካከለኛ ገቢ ቤተሰቦች ኑሮ ውስጥ ስለሚስተዋል ባዶ እርካታ ከፍተኛ የቤተሰብ ገቢ ወዳላቸው እርከን የተጠጉትን ወገኖች ይዞታና ደግሞም እጅግ ሃያላኑንና ገናናዎቹን ህይወት በስርቆሽ የሚያሳይ አይነተኛ ፊልም ነው።
ደግሞ ለጭነት የሚያበቁ የሚሰኙትን መመዘኛ ቁልፎች ሁሉ በደማቅ ብርሃን ያጥለቀለቀው The Favorite አለላችሁ።
Madness.
Sometimes a lady likes to have some fun.
የአስራ ስምንተኛውን ክፍለ ዘመን መግቢያ ኢንግላንድ ከጎረቤት ፈረንሳይ ጋር ጦርነት የገባችበትን ዘመን ነው የታሪኩ መቼት የሚተርከው። ንግስቲቱ የቅርብ ወዳጇንና ከአዲሱም ደንገጥሯ ጋር የሚኖራትን ግንኙነት የጦርነት ዘመን አስተዳደር ፖለቲካ ገናና የመሆን የጋለ ፍላጎትና ለስልጣን የሚደረግ ፊልሚያ በመርጥ ስዕሎቹ ነፍስ ዘርተው የፊልሙን ሰሌዳ ይሞሉታል። አሁንም ወደ እንግዳችን ሆርዊትስ ትንታኔ እንመለስ።
I love the fact that The Favorite featured women in all the most significant
The Favorite film ሴቶች በሁሉም ዋናዋና በሚሰኙ ገጸ ባህሪ ተወክለው በመጫወታቸው ተደስቻለሁ።
ዘርን በሚመለከት ያለንን አቋም የሚመረምረው እይታ አንዳንዶቹን ተፈካካሪ ስራዎች ታዲያ በዚህ ልዩ ክብር በሚሰጠው ውድድር ከፍ ያለ ዋጋ ሊያስከፍላቸውም ይችላል። አንድ ጥቁር አሜሪካዊ ፖሊስ እንደ አውሮፓውያን ዘመን አቆጣጠር በ1970ዎቹ ኮክለክስ ክላን የተባለውን የነጭ ዘረኛ ቡድን ሰርጎ የገባበትን አስገራሚ እውነተኛ ታሪክ ተንተርሶ የተሰራውና ለዘንድሮም ኦስካር 6 ጊዜ የታጨው የውቁ የፊልም ዲሬክተር የስፓይክ ሊ ፊልም ብላክስማን ሸንቆጥ የሚያደርግ ስላቅ አዘል ድራማ ሌላው ተፎካካሪ ነው። አንዳንድ ተቺዎቹ ታዲያ በአሁን ወቅት በአሜሪካ የሚታየውን የዘረኝነት ዝንባሌ ይበልጥ ፖለቲካዊ ገጽታ እንዲላበስ አድርጎታል ሲሉ አስተያየት ያቀርባሉ።
America first.
ይህ አስተያየት ታዲያ ይዘቱን በቅጡ ያላስተዋሉ ድምጽ ሰጪዎችን ያርቃል የሚል ስጋትም አጭሯል። በመጨረሻው የኦስካር ውበቱ የአመቱ ምርጥ ምስል ከተዋናዮቹ ክህሎትና ብቃትም በላይ ነው። ልዩ የሙዚቃ ቅንብሩ፣ የጽሑፉ ጥልቀት፣ የሲኒማ ቅንብሩና በተመልካቹ ላይ የሚያሳድረው ጥልቅ ስሜት ከሁሉም በላይ ነው።
አሉላ አመሰግናለሁኝ። ድንቅ ለሆነው ቅንብርህ
አመሰግናለሁ ሰለሞን።
አሁን ታዲያ አትጣደፍ አሉላ፣ ጠብቅ የትማት ሄዳትም አብረን ታመሻታለህ ዛሬ እዚሁ ከኔና ከደስ ጋር። ክቡራትና ክቡራን አድማጮች፣ ለሞባይል ስልኮቻችሁ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ድንቅ አፕ ነው። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ተከታዩ የሙዚቃ ቃና ነው። በደሳለኝ መኮንን ጃህ ጃህ ጃህ። ደሱ ምን ይሆን ያዝክልን ለዛሬ ደገስክልን?
አመሰግናለሁ ሰለሞን ያየር መስመሩን ስለለቀቅልኝ። ቀደም ባለው ፕሮግራም ያሉላን ዝግጅት እናዳምጥ። አሉላ ጊዜ ከማነስ የሚሆን ከምንም በጣም የታወቀ ዜማ በፊልሙ ላይ የነበረ ሳውንድ ትራክ
አረሳሁለትም፣ ቅድምም ቃል ገብቶልናል ያንተ ነው አሉላ።
አመሰግናለሁ ሰለሞን፣ አመሰግናለሁ ደስ። ቅድም እንደገለጻችሁት ሙዚቃውን ለበብየው ከሆነ Star is Born በተሰኘው ፊልም ላይ እውቋ ድምጻዊት ሌዲ ጋጋ ከብራድሊ ኩፐር የፊልሙ ዲሬክተር ጭምር ነው አብረው የተጫወቱበትና በቅንብሩም ያሰማናቸው በቅንጭብ ነው ያሰማነው ደስ በቅሬታ ስሜት እንዳቀረበው። እንግዲህ እድሉ ከተገኘ ለሙዚቃ ቃና መክፈቻ ሊሆን ነው ሻሎው በሚል ድረስ የሚታወቀው ዜማቸው ነው። ከፍተኛ ተወዳጅነትን አግኝቷል። በጎልደን ግሎብ ቀደም ሲል በውድድሩ ጊዜ ያቀርበናል። ፊልሙ ለሽልማት ባይበቃም ይህ ሙዚቃ የሳውንድትራኩ ወይም ለፊልሙ ሙዚቃ ለሽልማት በቅቶ ነበረ። ሌዲ ጋጋ ከደራሲያኑ ማርክ ራንሰን፣ አንድሩ ዋይት እና አንቶኒ ሶማንዶ ጋር በጋራ ያደረሰችው ነው። እንሆ
Tell me something girl, are you happy in this modern world? Or do you need more? Is there something else you're searching for? I'll fall in all the good times I find myself longing for change. And in the bad times I fear myself. Thank you.
inside trying to fill that void? Or do you need more? Pain and heartache, and it's so hardcore. I'm falling. In all the good times, I find myself longing for change. And in the bad times, I fear myself. I'm up the deep end, watch as I dive in. I'll never leave the ground. Crash the surface where they can hurt us. We're born from the shallow now. In the shadow.
በብራድሊ ኩፐር እና በሌዲ ጋጋ የአሉላ ከበደ ግብዣ ነበረ። ከስታር ኢዝ ቦርን
ተከከለ ሰላም
ከተወለደ
ሙዚቃው የሚሰማ ፊልሙ መታየት ያለበት ነው። የመጨረሻ ቃል ይሄ ነው።
እናመሰግናለን።
ዘር ይስጥልኝ።
መልካም ቆይታ። አሁን አሰናብታለሁ አሉላ። አሁን አሉላን አሰናብተን እኔና ደስ ስቱዲዮስ ያዝናናናችሁ እስከ ዝግጅቱ ፍጻሜ ድረስን ቆያለን። አብራችሁን ቆዩ። ደስ ያንተ ነው አሁን አየሩ።
አመሰግናለሁ ሰለሞን። ምን ሰዓት አለ ይብላይ ነው ሙልጭ አርጋችሁ ከወሰዳችሁት። እንግዲህ ቀደም ብለን እንዳወራነው በዚህ ሳምንት አሪያና ግራንዴ ታሪክ የሰራችበት ሳምንት ነው። ታንክ ዩ ኔክስት ከሚለው አምስተኛው የስቱዲዮ አልበሙ ውስጥ 12 ዜማዎች አልበሙ አካቷል። ከ12ቱ ዜማዎች ውስጥ 3ቱ በቢልቦርድ ሰንጠረዥ ላይ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘውላታል። አንተ ቀደም ብለህ እንዳልከው እንግዲህ ይሄ ከቢትልስ ቀጥሎ የመጀመሪያው አርቲስት መሆኗ ነው።
ይሄ በግማሽ ምዕተ ታሪክ ውስጥ
በዛ ላይ የሚገርም ደግሞ 25 አመት ወጣት ነች። በሚቀጥለው የሰኔ ወር 26ኛ አመቷን ትቀበላለች እና ገና ወጣት እንግዲህ ታይ። 3 ዜማዎች በተከታታይ ከአንድ እስከ 3 ያሉትን ደረጃ ይዘውላታል።
ቀደም ሲል ካሉላ ጋር አንስተን የነበረው Star is Born ስም ለሷ ምን ይመስለኛል።
ተከክል ጥሩ ስያሜ ነው፣ ይገባታል ደግሞ። እና እንግዲህ በቀረይ ሰዓት እነዚህን 3 ዜማዎች ለማካተት እንሞክራለን። በቀጥታ የሚሄደው በዚህ ሳምንት የሶስትነትን ደረጃ ያዘውን Thank you next የተሰኘውን ዜማ ነው ለአድማጮች የምንጋብዘው።
መልካም ቆንቁሙ ተድማጮች።
Thought I'd end up with shine, but it wasn't a match. Wrote some songs about Ricky, now I listen and laugh. Even almost I'm married, and for Pete I'm so thankful. Wish I could say thank you to Malcolm, cause he was an angel. One taught me love, one taught me patience, and one taught me pain. Now I'm so amazing that love's in my blood. That's not what I see, look what I got, look what you taught me. Thank you.
cool from the drama. Only wanna do it once real bad. Call me the plan. God forbid something happens. If this song is a plan. And got so much love. Got so much patience.
በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን የአሪያና ግራንዴን ዜማ ነበር ያደመጥነው። ወደ ሁለተኛው ስንሸጋገር ደግሞ እስቲ ማይኩን ለሰለሞን ላስረክብ።
ኦ አመሰግናለሁ ኢንደስ። ሁለተኛው የአሪያና ግራንዴ የቢልቦርድ ጣዕመ ዜማ Break up with your girlfriend I'm bored ነው።
Got me some type of way. It's just a feeling this way. I do not know what to say. Yeah, yeah. But I know I should think about it. So I'm fucking look at your face. Now I wanna know how you taste. Usually don't give it away. Yeah, yeah. But you know I'm already thinking about it.
የሙዚቃ ቃናን ነው ከአሜሪካ ድምጽ ራዲዮ ጣቢያ እየተከታተላችሁ ያላችሁት። የሰማችሁት በዘንድሮ ቢልቦርድ ሃት 100 ሰንጠረዥ ላይ ሁለተኛ የሆነውን የአሪያና ግራንዴን Break up with your girlfriend I'm bored የሚለውን ጣዕመ ዜማውን ነው።
ሰለሞን አመሰግናለሁ። እንግዲህ ለዛሬ የመደባችሁልኝ ሰዓት እየተገባደደ እያለ ይመስለኛል። ፊት ለፊታችን ያለውን የግድግዳ ሰዓት ስመለከት የተከበራችሁ የሙዚቃ ቃና አድማጮች አብራችሁ ስለቆያችሁ አመሰግናለሁ። ለዛሬ የምሰናበታችሁ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ በያዘው በአሪያና ግራንዴ ሰቨን ሪንግስ በተሰኘው ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
Tiffany's and bottles of bubbles. Girls with tattoos who like getting in trouble. Lashes and diamonds, ATM machines. Buy myself all of my favorite things. Been through some bad, that should be a sap. Who would've thought it turned me to a savage? Rather be tied up with girls than a string. Write my own check like I write what I sing. Yeah, bitch, stop watching. It's chopping, you like my hair? She thinks, just chop it. I see it, I like it, I want it, I got it, yeah. I want it, I got it, I want it, I got it. I want it, I got it, I want it, I got it. You like my hair? She thinks, just chop it. I see it, I like it, I want it, I got it, yeah.
Wearing no ring, but ain't gon' be no misses. But matching diamonds for 6 months. I'd rather fall on my friends with my riches. Think we said therapy might no addiction. Who else said money can solve your problems? Must not have had enough money to solve them. They say which one, I say now I want all of them. Happiness is the same price as red bottoms.
My mind is beaming, my skin is screaming. The way it shines, I know you see me. I bought the crib, just bought the covet, both his and hers. I want it, I got it, yeah. I want it, I got it, I want it.
If it ain't money, the wrong number. Black card is my business card. The way it be setting the tone for me. I'll be the brave, but I be like, put it in the bag, yeah. When you see the max, it factors like my health, yeah. Go from the top to the booth. Make it all back in one loop. Give me the loot. Never mind, I got the juice. Nothing but never we shoot. Look at my neck, look at my neck. Ain't got enough money to pay me respect. Ain't no budget when I'm on the set. If I like it, then that's what I get, yeah.
I want it, I got it. I want it.
አድማጮች የማጠቃለያ ዜናውን እናሰማና እንሰናበት። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በለገጣፎ በተካሄደው ህገወጥ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ አዘዋል። የክልሉ የመንግስት ኮሙኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ማምሻውን ለአሜሪካ ድምጽ እንዳብራሩት ግብረ ኃይሉ በጥቂት ቀናት ውስጥ ወደ ስፍራው ያመራል። የግብረ ኃይሉ መሰማራት በሂደት ውስጥ ጉድለቶች ካሉ የክልሉ መንግስት እንዲፈትሽ እድል የሚሰጥ ነው ብለዋል። ቀጣዩ የኢትዮጵያ ምርጫ በተካሄደለት የጊዜ ሰሌዳ መሰረት የመካሄድ አለመካሄዱ ጉዳይ ለውይይት ክፍት ነው ሲል ኢህአደግ አስታወቀ። የኢህአደግ ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም በተለይ ለቪኦኤ በሰጡት ቃል እንደገለጹት ምርጫው በጊዜ ሰሌዳው መሰረት ይካሄዳል የሚል ተስፋ ቢኖረውም ይራዘም ለሚሉ ሐሳቦችም በሩ ዝግ አለመሆኑን ነው ያመለከቱት። ይህንን የገለጹት ዛሬ ለሶስተኛ ጊዜ በተካሄደው የፖለቲካ ፓርቲዎች የምክክር መድረክ ማጠቃለያ ላይ ነው። የተቃውሞ ሰልፍ እየተካሄደባት ያለችው የሱዳን ፕሬዝዳንት ኦመር ሐሰን አልበሽር ለአንድ ዓመት የሚጸና አገር አቀፍ አስቸኳይ ጊዜ አውጀዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ደሳለኝ መኮንን ነው። ያስተናገርኳችሁ ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ።